ኢትዮጵያ ያሰበችውን ኃይል የማመንጨት አላማ በሚያሳካ መንገድ እንደ ግድብ ባለቤት ነው። እኛ እንደ ሉዓላዊ ሀገር ምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው ይሆን ያለው ማለት ነው።
ኢትዮጵያ ሰሞኑን በታላቁ አባይ ግድብ ጉዳይ ዙሪያ ከግብጽ እና ሱዳን ጋር ዋሽንግተን ላይ ባደረገችው ቴክኒካዊ ድርድር ጥቅሞችን አስጠብቂያለሁ ካለችበት መግለጫ የተወሰደ ነው። የሰማችኋቸውም የኢትዮጵያው ልዑካን ቡድን መሪ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ናቸው። በስካሁኑ ድርድሮች አገሮቹ እንደተስማሙባቸው የተጠቀሱት ነጥቦች በዕለቱ አብይ ርዕስ እንፈትሻለን። የኢትዮጵያ የሰላም ሚኒስቴር በመጀመሪያው ዙር 10,000 ስራ አጥ ወጣቶች ይካተቱበታል ያለውን ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መርሃ ግብር ምዝገባ ጀምሯል። ዜና መጽሔቴን የሚመለከታል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥር 8 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
እንደምን አመሻችሁ አድማጮች። አዳነች ፍስሐዬ ዜናውን አነባለሁ።
ከዕለቱ ዜና አቅራቢ አዳነች ፍስሐዬ፣ በእርግጥ ቀጥሎ ዜናውን ትሰማላችሁ። ከቴክኒክ አቀናባሪ ንጉሱ ታምሬና ከስርጭት መሐንዲሱ ጆግል ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜናዎች። የኬንያው ፕሬዚደንት ኡሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ የሚንቀሳቀሱ ሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አሳለፉ። የዩክራይን ጠቅላይ ሚኒስትር የሀገሪቱ ፕሬዚደንት ስለ ኢኮኖሚ ያላቸውን ግንዛቤ አናንቀው የተናገሩት በቪዲዮ ተቀርጾ ከተሰማ በኋላ ዛሬ ከስልጣን ለመሰናበት ጠየቁ። ኢራን ባለፈው ሳምንት ኢራቅ በሚገኘው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ጥቃት በከፈተችበት ወቅት የጭንቅላት መናጋት ስሜት ያሳዩ 11 የአሜሪካ ወታደሮች ሆስፒታል መግባታቸው ተገለጸ። አሁን ዜናዎች በዝርዝር። በነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት ለየካቲት 11 2012 ቀጠሮ ተሰጠ። የአማራ ክልል ጠቅላይ ፍርድ ቤት ከማክሰኞ ጀምሮ አንደኛ ተከሳሽ አቶ በረከት ስምኦንና ሁለተኛ ተከሳሽ አቶ ታደሰ ካሳ አሉን ያሏቸውን የመከላከያ ምስክሮች ቃል ሰምቷል። አስቴር ምስጋናው ዝርዝር ዘገባ አላት።
እናቶ በረከት ስምኦን ከጥር 4 ቀን ጀምሮ ጉዳያቸው እየታየበት ባለው የአማራ ክልል ጠቅላይ ፍርድ ቤት 5 የመከላከያ ምስክሮችን በማቅረብ ቃላቸውን በፍርድ ቤቱ አስደምጠዋል። በመጀመሪያው ቀን ሁለቱ ተከሳሾች የቀረበባቸውን የሰነድና የሰው ማስረጃ በመቃወም ቃላቸውን ለፍርድ ቤቱ ሰጥተዋል። ተከሳሾቹ በቀረበባቸው 4 ክሶች ለመከላከያ ምስክርነት አሉን ካሏቸው ምስክሮች መካከል የተከሳሽ ጠበቃ መጥሪያ ለምክትል ጠቅላይ ሚኒስትር ደመቀ መኮንንና ለውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው መሰጠ ቱን ገልጸው የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ማግኘት ባለመቻሉ መጥሪያ መስጠት አለመቻላቸውን ለፍርድ ቤቱ ገልጸው ነበር። በፋክስ በደረሰው መረጃ መሰረት አቶ ደመቀና አቶ ገዱ በስራ ምክንያት መቅረብ አለመቻላቸውን መግለጻቸውን ፍርድ ቤቱ አስታውቆ ነበር። አቶ ኃይለ ማርያም ደሳለኝ ዘገየት ብለው በላኩት መልእክት ደግሞ በግል ጉዳይ መቅረብ እንዳልቻሉ መግለጻቸውን ፍርድ ቤቱ አስታውቋል። ትላንት በዋለው ችሎት የተከሳሾቹ ጠበቃ በመከላከያ ምስክርነት የቀረቡት ምስክሮች በቂ መሆናቸውን በመግለጽ አቶ ኃይለ ማርያም ደሳለኝ፣ አቶ ደመቀ መኮንንና አቶ ገዱ አንዳርጋቸውን አይቅረቡ ሲሉ ፍርድ ቤቱን ጠይቀዋል። ከጠየቋቸው ሰነድ ማስረጃዎች መካከል 3 እንዲቀርቡላቸው ትዕዛዝ ይሰጥልን ሲሉ ፍርድ ቤቱን ጠይቀዋል። ጉዳዩን የተከታተለው ፍርድ ቤትም ማስረጃዎቹ እንዲላኩ ትዕዛዝ ሰጥቶ በቀረቡት ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማት ለየካቲት 10 2012 ቀጠሮ ሰጥቷል። አቶ በረከት ስምኦንና አቶ ታደሰ ካሳ የጥረት ኮርፖሬት ከፍተኛ አመራር በነበሩበት ወቅት ስራን በማያመች ሁኔታ በመምራት የሙስና ወንጀል ፈጽመዋል በሚል ባለፈው ዓመት ጥር ወር ላይ ነበር በቁጥጥር ስር የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የኬንያው ፕሬዚደንት ኡሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ በሚንቀሳቀሱ የሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አስተላልፈዋል። ኬንያ በተለይ በሰሜን ምስራቅ የሀገሪቱ ክልል የሚገኙ ነዋሪዎች በሽብር ምክንያት መቸገራቸውን ገልጸዋል። ገልሞ ዳዊት ዝርዝር ዘገባ ልኮልናል።
ፕሬዝዳንት ኬንያታ ከኬንያ ውድብ ከተማ ሞምባሳ ከካቤኔያቸው ጋር ሆኖ ዛሬ ባስተላለፉት መልእክት ኬንያን ያመሳተ ያለው የሽብር ጥቃት እንዲገታ ያገሩት የጸጥታ አስከባሪዎች በተለይ በሽብርተኞች ላይ እርምጃ መውሰድ እንዲጀምሩ ትዛዝ ሰጥተዋል። በተለይ በአገር ውስጥ ሆነው የሽብር ድርጊትን የሚደግፉትን ግለሰቦችና ቡድኖች የጸጥታ ኃይሎች በቁጥጥር ማዋል እንዳለባቸው ኬንያታ ተናግረዋል። ቅርብ ጊዜ ለተከሰቱ የሽብር ድርጊቶች ምላሽ ለመስጠት እርምጃዎች እንዲወሰዱ ትዛዝ አስተላልፈዋል።
Firstly, security officers are to mount operations to flush out terrorist operatives.
በቅድሚያ የጸጥታ አስከባሪዎቻችን በኬንያ ሰሜን ምስራቅ ያሉትን ሽብርተኛ ቡድኖች ግብራበሮቻቸውንና አደረጃጀታቸውን እንዲደመስሱ እርምጃ እንዲወስዱ ትዕዛዝ ሰጥቻለሁ። በሁለተኛ ደረጃ ደግሞ የመንግስት ተቋማት ኃላፊዎች፣ የጸጥታ መዋቅር አዛዦች በግዛት አስተዳደር ደረጃ እንዲተገበር የቀረበው አክራሪነትን የመቆጣጠር እቅድ ተፈጻሚ እንዲሆን የበኩላችሁን ግዴታ እንድትወጡ አሳስባለሁ።
ፕሬዝዳንት ኬንያታ በተለይ በኬንያ ባህር ዳርቻ ግዛት አስተዳደር ለሙና ሶማሊያን በሚያዋስነው የመንዴራ ግዛት የሚኖሩ ዜጎች በሽብርተኞች ጥቃት መቸገራቸውን ገልጸው ዛሬ ላስተላለፉት ውሳኔ በሰኔ ወር ከኬንያ ጸጥታ ኃላፊዎች ሪፖርቱን እንደሚጠብቁ ገልጸዋል። ፕሬዝዳንት ኬንያታ በአገራቸው ተንሰራፍቶ ስለሚገኘው ሙስና መንግስታቸው አቅጣጫ ማስቀመጡንም በዚሁ ጊዜ ገልጸዋል። በተለይ በሙስና ተዘፍቀዋል የሚባሉን የኬንያ ፖሊስ ኮሚሽን አዛዡና የፖሊስ ኃላፊዎችን ከቦታ ቦታ ከመቀያየር ይልቅ ስራቸውን በአግባብ መወጣት የማይችሉትን እንዲያባርር አሳስበዋል። ባለፈው ታህሳስ 27 2012 ዓ.ም ተመረጥ ጽንፈኛው የአልሸባብ ቡድን ኬንያና ዩናይትድ ስቴትስ በጋራ የሚጠቀሙት ለሙ የጦር ካምፕ ላይ ባደረሰው ጥቃት አንድ የአሜሪካ ወታደርና ሁለት የአሜሪካ መከላከያ ሚኒስቴር ፔንታገን ተቀጣሪዎች መገደላቸው የሚታወስ ነው። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። የፕሬዝደንት ዶናልድ ትራምፕ የክስ ሂደትን የሚከታተሉት የምክር ቤት አባላት የሳምንቱን ማብቂያና ሰኞ የሚከበረውን የማርቲን ሉተር ኪንግ ብሔራዊ በዓልን ምክንያት በማድረግ እረፍት ላይ ናቸው። የሀገሪቱ የሕግ መወሰኛ ምክር ቤት ትላንት በፕሬዝደንት ትራምፕ ላይ ክስ መመስረቱንና ለፍርድ እንደሚቀርቡ ገልጾ መጥሪያ ልኮባቸዋል። ፕሬዝደንቱ እስከ ነገ ማታ ባለው ጊዜ ውስጥ በጽሑፍ ምላሽ መስጠት ይኖርባቸዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለፈው ዓመት ለኡክራይን እንዲሰጥ የሀገሪቱ ምክር ቤት የመደበውን 391 ሚሊዮን ዶላርን ለ55 ቀናት በማዘግየታቸው የሀገሪቱን የወጪ ሕግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲሉ ኡክራይን በምርጫ ተወዳዳሪያቸው ላይ ምርመራ እንድታካሄድ ጫና አድርገዋል ሲል አንድ የመንግስት አገልግሎት ደምድመዋል። በትራምፕ ላይ የቀረበው ዋናው ክስም ይህ ነው። አንድ የፕሬዝደንት ዶናልድ ትራምፕ የግል ጠበቃ ወዳጅ የዩክሬን መንግስት ፕሬዝደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ማለታቸውን ፕሬዝደንት ትራምፕና ያስተዳደራቸው አባላት እያጥላሉ ነው። ይህን ያሉት ሌቭ ፓርንስ በዩናይትድ ስቴትስ ለምርጫ ለሚወዳደሩ ፖለቲከኞች በውጭ ገንዘብ አመላላሽነት ተከሰዋል። ትራምፕ ታዲያ ትላንት ዋይት ሃውስ ሆነው ሲናገሩ ይህ ደግሞ ሌላ ፈጠራ ነው፣ ለራሳቸው የሚያመች ስምምነት ለማድረግ እየመከሩ ይሆናል ብለዋል። ቀደም ሲል ደግሞ የዋይት ሃውስ ቤተ መንግስት ቃል አቀባይ ስቲቨን ግሪሸም ባወጡት መግለጫ ፓርንስ በአሁኑ ወቅት የፌዴራል ወንጀል ፈጽመዋል ተብለው በዋስ የተለቀቁ ሰው በመሆናቸው እስራት እንዲቀልላቸው ሲሉ የሚሉት ነው ብለዋል። ፓንስ በተጨማሪም ምክትል ፕሬዚደንት ማይክ ፔንስም ኡክራይን በጆ ባይደን ላይ ምርመራ መጀመሯ እንድታስታውቅ ለማድረግ ሞክረው ነበር ብለዋል። ፔንስ ሲጠየቁ ሰውየውን አላውቃቸውም፣ ክሱም ፍጹም ሐሰት ነው ብለዋል። ትራምፕም ከእሳቸው ጋር ፎቶግራፍ ተነስቼ ሊሆን ይችላል፣ ከብዙ የማላውቃቸው ሰዎች ጋር እነሳለሁና ፓንስን ግን አላውቃቸውም ብለዋል። ፓንስ በበኩላቸው በተለያየ ጊዜ ከፕሬዝዳንቱ ጋር የተነሷቸው በርካታ ምስሎችና ቪዲዮዎች እንዲታዩ በማድረግ በሚገባ ያውቁኛል ሲሉ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩክራይን ጠቅላይ ሚኒስትር የሀገሪቱ ፕሬዝዳንት ስለ ኢኮኖሚ ያላቸውን ግንዛቤ አናንቀው የተናገሩት በቪዲዮ ተቀርጾ ከተሰማ በኋላ ዛሬ ከስልጣን ለመሰናበት ጠይቀዋል። የጠቅላይ ሚኒስትርነቱን ስልጣን የተቀበልኩት የፕሬዝዳንቱን ፕሮግራም ለማስፈጸም ነው ካሉ በኋላ ኦሌስኪ ሆንቾሩክ ፕሬዝዳንቱ የግልጽነትና የመልካም ባህሪ ተምሳሌት ናቸው ብለዋል። ሾልኮ የወጣውን ቪዲዮ በሚመለከት ደግሞ በፕሬዝዳንቱ ላይ ባለን አክብሮትና እምነት ላይ ጥርጣሬ እንዳይኖር የስንብት ደብዳቤ ለፕሬዝዳንቱ አቅርቤያለሁ፣ ፕሬዝዳንቱም ለምክር ቤቱ ያቀርቡታል ብለዋል። ፕሬዝዳንት ቮሎዲሚር ዘለንስኪ የስንብት ደብዳቤውን ተመልክተው ውሳኔ እንዲሰጡበት የጽህፈት ቤታቸው መግለጫ ማሳወቁን የዩክራይን የዜና አገልግሎት ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ላይ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ልውሰዳችሁ። ኢትዮጵያ የህዳሴ ግድብን በተመለከተ ከግብጽና ሱዳን ጋር ዋሽንግተን ላይ ያደረግኩት ድርድር ጥቅሜን ያስከበረ ነው ትላለች። ግድቡን ከአራት እስከ ሰባት ዓመታት በሆነ ጊዜ ውስጥ ለመምላት እቅድ መያዙም ተገልጧል። እነኚህንና ሌሎች ተያያዥ ርዕሰ ጉዳዮች ይፋ የተደረጉበትን ጋዜጣዊ መግለጫ የተከታተለው ሀብታሙ ስዩም የመግለጫውን አበይት ነጥቦች በቀጣይ ዘገባው ያጋራናል።
ኢትዮጵያ የህዳሴ ግድብን በተመለከተ ከሰሞኑ ከግብጽና ሱዳን ጋር ያደረግኳቸው ቴክኒካዊ ድርድሮች ጥቅሞችን አስጠብቀዋል ብላለች።
ኢትዮጵያ ያሰበችውን ኃይል የማመንጨት ዓላማ በሚያሳካ መንገድ እንደ ግድብ ባለቤትነት እኛ እንደ ሉዓላዊ ሀገር የምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው እየሆነ ያለው ማለት ነው።
በኢትዮጵያ አቆጣጠር ከህዳር 5 2012 ጀምሮ በሶስቱ ሀገራት መናገሻዎች ሲደረጉ የሰነበቱት ድርድሮችን ተከትሎ በዋሽንግተን ዲሲ የተደረገው ንግግር ሲያበቃ ጋዜጣዊ መግለጫ የጠሩት የኢትዮጵያ ከፍተኛ ባለሥልጣናት ድርድሩ ጠቀሜታው ለታችኛው ተፋሰስ ሀገራትም የሚተርፍ እንደሆነ ደጋግመው አውስተዋል። የኢትዮጵያ
የመጀመሪያዎቹ ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው ኃይል ለማመንጨት የሚያስፈልጋትን ውሃ ይዛ ከዛ ትርፍ ውሃ በሚኖርበት ጊዜ ከታችኞቹ ራሳቸው ሆኖ ነገር ግን ከዚህ ግድብም እገዛ የሚያገኙበትን ሁኔታ ውሃ በመልቀቅ ማለት ነው። ያ የሚለቀቀው ውሃ ደግሞ እኛ የፈለግነውን ዓላማ አሳክቶ ነው ማለት ነው፣ ኃይል አመንጭቶ ነው የሚሄደው እና ከዚህ አንጻር በዚህ መንገድ ነው የተመለከት ነው
በሚቆይ ጊዜ ውስጥ እንደሚደረግ ጠቁሟል። ይሄ ጊዜ ተመን ኢትዮጵያ በሌሎቹ ወራት ውስጥ የምታገኘውን ዝናብ ተደማሪ በማድረግ ተጨማሪ ለቀረበ ጥያቄ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን መልሰዋል።
ወንዞች ፍሰታቸው ሐምሌ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም የምታውቁት የኛ ወንዞች ሀይላንድ ላይ ያለት፣ ወደ ደቡብ ስንሄድ ለየት ይላል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋር ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆነው እየተተነተነ ይለቀቃል። ዜርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዛ ሲሆን ሬላያብል የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አለበለዚያማ ግድቡም አያስፈልግም ነበር። በሌላ ጊዜ ውሃው በደንብ የተሰራጨ ቢሆን ኖሮ አመቱ ሙሉ ግድብ አያስፈልግም። ግድብ የሚያስፈልገው ባላንስ ለማድረግ ነው። ብዙ ውሃውን ወደ ድርቁ ወቅት ዲስትሪቢዩት አድርጎ በዛ ጊዜ የሚመነጨው ኤሌክትሪክ ኃይል በክረምትም
በተነገረበት በዚህ መግለጫ ላይ ያልታሰበ ድርቅ ቢከሰት ኢትዮጵያ እቅዷንና የሌሎች ሀገራት ጥቅምን የምታጣጥምበት መላም ተወስተዋል። ዶክተር ስለሺ በቀለ በድጋሚ
ሰፊው ጭቅጭቅ የነበረው ድርቅስ ቢከሰት በመሀል ነው። ድርቅ ቢከሰት በመሀል ትብብር ማድረግ ነው። እዚህ ላይ የተጠራቀመ ውሃ ይዞ ታች አትክልቶች የሚደርቁበት ምክንያት የለውም። ስለዚህ እዚህ የተጠራቀመውን ውሃ የምንለቅበት ሜካኒዝም የእኛን ገድብ መልሶ ወደታችን እንዳያወርድ ጥንቃቄ ማድረግ፣ እነኚህን ደግሞ ለመወሰን ከድርቅ ትንተና አኳያ በትክክል ማስቀመጥ ነው። ይሄ ስንሰራ ከ37 በታች ከመጣ ከ95 በላይ ገብተናል። ከ37 በታች ከመጣ በዛ አመት የገባውን ያኔ ውሃ መጠን 37 ላይ ከሆነ 37ቱም ውሃ መንጭቶ እንዲያልፍ ማድረግ ከፍታ መጨመሪያ ሳይሆን፣ ከዛ የበለጠ ውሃ ደግሞ ሲሆን የበለጠ መያዝ።
በጋዜጣዊ መግለጫው ወቅት ከተነሱት አበይት ጥያቄዎች አንዱ ኢትዮጵያ ከግድቡ መቼ የኤሌክትሪክ ኃይል ማመንጨት ትጀምራለች፣ አጠቃላይ ግድቡን በውሃ ለመሙላት ምን ያክል ጊዜ ይፈጅባታል የሚል ነው።
ለማመንጨት የሚወስደው ጊዜ ይታወቃል ወይ? በደንብ ይታወቃል። ማመንጨት የሚጀምረው የመጀመሪያ ዓመት ውሃ መያዝን የመጀመሪያ ዓመት። ይሄ ከግብጽ ጋር አያያዝም ከሱዳን ጋር አያያዝም የእኛ የኮንስትራክሽን ፍጥነት ነው። ሁለተኛውንም 11ዱንም ተርባይን ለመጨመር በሁለተኛው ዓመት ካለቀልን እንጨምራለን፣ ካላለቀ ደግሞ በሶስተኛውም ዓመት ሊሆን ይችላል። እኛ የሚያቀድነው በ2015 ወይም በ2022 በፈረንጆች አቆጣጠር ሁሉም ስራ ያልቃል ነው። የመጀመሪያው ስራ በ2020 መጨረሻ ላይ አልቆ በ2021 መጀመሪያ ላይ ቴስቲንግ ሁሉ አልቆ ማመንጨት ይጀምራል። አጠቃላይ ሙሊት የምንለው እዛ ያለው 6-5 ላይ በስንት ዓመት ታደርሱታላችሁ? በአጠቃላይ ሙሉ በሙሉ ለመሙላት አማካይ 6-7 ዓመት ይፈጃል ማለት ነው። ከ4-7 ዓመት አክሰለሬት ሲሆን 4፣ ነገር ግን ኖርማል ፍሰት ከመጣ ኖርማል ሬንጅ ውስጥ ከሆነ 6-7 ዓመት ይፈጃል ማለት ነው።
ሀገራቱ በአሁኑ ድርድር ከሞላ ጎደል ስምምነት ላይ መድረሳቸው ተሰምተዋል። እንዲያ ከሆነ ነገሩ የቀረው ጉዳይ ምንድን ነው ብሎ መጠየቅ አይቀሬ ነው። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው
የግድቡ አመራ አሞላልና አለቃቀቅ ጋይድላይን ሆኖ የሚያገለግል እንደ መመሪያ ሆኖ የሚያገለግል ነገር ለማዘጋጀት የህግ ባለሙያዎች አስፈላጊ ኢንተርቬንሽን አስፈላጊ ነው ማለት ነው። አሁን ያለው እንግዲህ በቀጣይ ጃንዋሪ 28ና 29 ስንገናኝ የህግ ባለሙያዎቹ ይህንን በቴክኒክ ደረጃ ስምምነት የደረሰበትን ጉዳይ ወደ ህጋዊ የህግ ቅርጽ ይዞ ህጋዊ ስምምነት የሚካሄድበትን ሁኔታ የመፍጠር ነው።
ይህ በእንዲህ እንዳለ ግብጽ በሰሞነኛው ድርድር ደስተኛ እንዳልሆነች የሚናገሩ መረጃዎች እየወጡ ናቸው። ማዳ ማሰር የተባለ የግብጽ የዜና አውታር ዛሬ ባተመው ዘገባ ላይ ስማቸውን ያልገለጻቸውና በድርድሩ ወቅት ከግብጽ ልዑካን መካከል አንድ የሆኑ ባለሥልጣን ድርድሩን ክስረት ሲሉ መግለጻቸውን ጽፏል። ሌላኛው ያልተገለጹ የግብጽ የመስኖ ሚኒስትር አማካሪ በበኩላቸው ግብጽ የኢትዮጵያን መደራደሪያ ሐሳቦች እንድትቀበል በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ጄ ትራምፕ ጫና ደርሶባታል ሲሉ ቅሬታ አሰምተዋል። በግብጽ መንግሥት በኩል የሀገሪቱ የውጭ ጉዳይ ሚኒስትር ሰመህ ሽኩሪ ከሰሞነኛው ድርድር ማብቃት በኋላ የመካከለኛው ምስራቅ የዜና አገልግሎት ለሚባል አውታር የዩናይትድ ስቴትስ በሳቸው አነጋገር ሸምጋይነት በስምምነቱ አጠቃላይ ማዕቀፍ ላይ የጋራ መግባባት ላይ ለመድረስ እንዳገዘ ተናግረዋል። አክለውም የህዳሴውን ግድብ በተመለከተ ቁርጠኛ ነጥብ ላይ ለመድረስ ግብጽ ጥንቃቄ የታከለበት ተስፋ እንደሰነቀች መናገራቸው ተዘግበዋል። ዩናይትድ ስቴትስ ሦስቱ ሀገራት ባደረጉት ድርድር ወቅት ሚናዋ ታዛቢነት ብቻ እንደነበር መገለጹ ይታወሳል። አሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙን ለዘገባው አመሰግናለሁ። አድማጮች፣ ወደ መጽሔቱ የትንታኔ ርዕሶች እንዘልቃለን። የኢትዮጵያ የሰላም ሚኒስቴር የብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መርሃ ግብር ምዝገባ ጀምረዋል። መርሃ ግብሩ የሶስት ወር ስልጠናና የአንድ ዓመት የአገልግሎት ጊዜ እንዳለው፣ በመጀመሪያው ዙርም 10,000 ስራ አጥ ወጣቶችን ለማካተት ማቀዱን በሚኒስቴር መስሪያ ቤቱ ተጠሪ ተቋማትና የስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዲሬክተር ወይዘሮ አስማረዲ ገልጠዋል። ኤደን ገረመው ዝርዝሩን እንዲህ አሰናድታለች።
የሰላም ሚኒስቴር በቀጣይ 10 ዓመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ እድሜያቸው ከ18-35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀነራል ናቸው።
ለሚኒስትር መስሪያ ቤት መሰረታችን ከተሰጡት ተልእኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እዚኛው ዙር ግን ትኩረት ያደረግነው ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከቴክኒክና ሙያ ትምህርት ቤት ሊሆን ይችላል፣ ከፍተኛ ትምህርት ተቋማት ሊሆን ይችላል፣ በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ስራ ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከ18 እስከ 35 ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከመሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለሶስት ወራት ነው። አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ህዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያሰብነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው።
ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል።
ምዝገባ አሁን ለጊዜ የጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው ምዝገባው የተጀመረው። ከጥር 15 ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስትር መስሪያ ቤታችን ዌብሳይት ላይ ገብተው ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በ15 ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ 15 ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብተው ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው። በተጨማሪም ደግሞ በዚህ ቆይታቸው ጊዜ ሕክምና፣ ትራንስፖርት የመሳሰሉ መሰረታዊ አገልግሎቶችን በነፃ እንዲያገኙ ከመንግስት ተቋማት ጋር በጋራ ሆነን እንሰራለን ማለት ነው። ከአገልግሎት በኋላ የስራ እድል እንዲፈጠርላቸው ከስራ እድል ፈጠራ ኮሚሽን ጋር በጣም ፕሮግራሙን ከእነሱ ጋር ተናበር ነው እየሰራን ያለን። ይህ ፕሮግራም 10,000 ወጣት እናስተማራ በመጀመሪያው ዙር በገንዘብ ቢተመን እስከ 900 ሚሊዮን ብር የሚደርስ ገንዘብ ይፈልጋል። ነገር ግን 900 ሚሊዮንም ሰላም ሚኒስትር ከራሱ በጀት ወይም ከሌሎችም ድጋፍ አግኝቶ በብር የሚከፍለው አይደለም። እነዚህ ወጣቶች በየማህበረሰቡ ሲሄዱ በማህበራዊ አገልግሎቶች ማህበረሰቡ ራሱ ከበር የሚያደርገው አክቶች የሚደረጉባቸው የተለያዩ ተቋማት ኢንካይንድ በግብአት መልክ የሚሸፈን ወጪዎች አሉ። ይህም ደግሞ በራሱ የሚሸፍናቸው ነገሮች አሉ ማለት ነው። ነገር ግን ያህን ብቻ ተማምነን አይደለም። ሰላም ሚኒስትርም ከበጀት ውስጥ የዚህን ፕሮግራም ማስጀመሪያና በውጤታማነት ማስኬጃ የሚሆን ከራሱ በጀት ይዛል። በተጨማሪም ደግሞ በርካታ የሀገር ውስጥም የዓለም አቀፍ ተቋማትም ይህን ፕሮግራም በኮንሰልተንሲን በሪሶርስን በገንዘብ ለመደገፍ የራሳቸውን ኮሚትመንት ገብተዋል ማለት ነው።
ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ።
በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጠዋትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሉ የሚያገኙበት ስልጠና ይኖራል እንጂ እንደሌለ ይሄ ፕሮግራም ማህበረሰቡ ቢያውቅ ደስ ይለኛል።
ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል ስል ላነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል።
ይሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ 3 ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት? እንዴት ነው የሚያስተናግዱት? እንዴት ነው የወጣቱን ደህንነት የሚያስጠብቁት? የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ግን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጨበጫ መድረኩን እንቀጥለዋለን። ጸጥታ መዋቅሩ ይህ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው የቆየነው። ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ጸጥታ መዋቅሩ ምዝገባው እንዲካሄድ የፈለግነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው ይህንን ፕሮግራም በሰላም እንዲያስኬዱት ማለት ነው።
ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር 10,000 ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከ50,000 እስከ 100,000 የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ 12 ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን ገረመውን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ አንድ የችሎት ውሎ ያስቃኘናል። ሕገ መንግሥታዊ ሥርዓቱን በማፍረስ በሚል ወንጀልና በባለሥልጣናት ግድያ የተከሰሱት ግለሰቦች ችሎት አንቀርብም ብለዋል። ፍርድ ቤቱ በበኩሉ ከእንግዲህ ጉዳያቸውን በፕላዝማ ቲቪ አማካኝነት እንደሚያካሄደው ገልጠዋል ይለናል። ልዩ ልዩ ትእዛዞችን በመስጠት ጉዳዩን ለማየት ቀጥሮ መቁረጡን ገልጦ መለስካቸው አመሃ ባጠናቀረው ተከታዩ ዘገባ
ጠቅላይ አቃቢ ሕግ ከፍተኛ የሲቪልና ወታደራዊ ባለሥልጣናትን ጨምሮ በሰዎች ግድያና ሕገ መንግሥታዊ ሥርዓቱን በማፍረስ በሚፈጸም ወንጀል የከሰሳቸው በእነ 10 አለቃ መሳፍን ጥጋቡ የክስ መዝገብ የተዘረዘሩ 13 ሰዎች ችሎት አንቀርብም አሉ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ በሽብርና በሕገ መንግሥት የሚፈጸም ወንጀል አንደኛ ችሎት ዛሬ ረፋዱ ላይ እንደተሰየመ ተከሳሾች ባለመቅረባቸው ጉዳዩን እንዲያስረዳ የማረሚያ ቤት ተወካዩን አስቀርበዋል። የማረሚያ ቤቱ ተወካይ ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ ተከሳሾቹ ቤተሰቦቻቸው በበቂ ሁኔታ እንዳልተገኙና ደጋፊዎቻችንም እንዳይገቡ ተደርገዋል በማለት ችሎት ላለመግባት ወስነው በመጡበት መኪና ውስጥ እንደሚገኙ አስረድተዋል። ፍርድ ቤቱ ከዚህ በኋላ የዛሬው ቀጠሮ የተያዘው አቃቤ ሕግ ያሻሻለውን ክስ እንዲያቀርብ መሆኑን አስታውሶ የተሻሻለውን ክስ አቃቤ ሕግ እንዲያቀርብ ትዕዛዝ ሰጥቷል። በዚህ ቀጠሮ ቀደም ሲል ተከሳሾች በማረሚያ ቤት አያያዛቸው ላይ ላቀረቡት አቤቱታ ማረሚያ ቤት በአካል ቀርቦ መልስ እንዲሰጥ ፍርድ ቤቱ የሰጠውን ትዕዛዝ በማስታወስም የማረሚያ ቤቱ ተወካይ መልስ እንዲሰጡ ጠይቀዋል። ተወካዩ መልሳቸውን በጽሑፍ ያቀረቡ ሲሆን በችሎት ፊት በቃል እንዲያስረዱም አድርጓል። ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ እንዳብራሩት ከሆነ ማረሚያ ቤቱ ለማንኛውም ታራሚ የሚሰጠውን አገልግሎት ሁሉ ሳያጓድል ለእነዚህ ተከሳሾችም ያቀርባል። ታራሚዎቹ ሃይማኖታቸው በሚፈቅደው መሠረት በፈለጉት ጊዜ ምግባቸውን መመገብ ይችላሉ። ማረሚያ ቤቱ ግን በተወሰነ ሰዓት ለሁሉም በተወሰነ ስፍራ ይሰጣል ብለዋል። የማምለኪያ ስፍራ ግን ለአማንያን በሙሉ ማቅረብ እንደማይችልም አስረድተዋል። ቤተሰቦቻቸው የጎበኟቸው እንደሆኑም ማረሚያ ቤቱ በመዝገብ ያስቀመጠውን ፍርድ ቤቱ ሊያየው እንደሚችል ተወካዩ ተናግረዋል። መጽሐፍ ለማንበብ ተከልክለናል የሚለው የተከሳሾቹ አቤቱታም ተገቢ አይደለም ያሉት ኢንስፔክተር ድሪባ መጽሐፍት እንደሚገቡላቸው፣ ይሁንና መጽሐፍቱ ተፈትሾ እንደሚገቡም ተናግረዋል። ፍተሻው ያስፈለገው አንድን ሃይማኖት ወይንም ብሔር ከሌላው ሊያጋጩ የሚችሉ ጽሑፎች በማረሚያ ቤቱ ውስጥ የሁከት ምንጭ እንዳይሆኑ ለመከላከል ብቻ ነው ብለዋል። ፍርድ ቤቱ ከዚህ በኋላ የታዳሚዎች ቁጥር እንዲቀንስ የተደረገው በፍርድ ቤቱ ትዕዛዝ መሆኑን፣ ለዚህም ምክንያቱ ባለፈው ቀጠሮ እንደተስተዋለው ታዳሚዎች በፈጠሩት ሁከት ፍርድ ቤቱ መደበኛ ችሎቱን ለማከናወን መቸገሩን ገልጸዋል። ሁሉም የሕግ ተገዢ መሆን አለበት ያለው ፍርድ ቤት ታዳሚዎቹም ሥርዓትንና ሕግን ተከትለው የፍርድ ሂደቱን እንዲከታተሉ አስጠንቅቋል። ከዚህ በተረፈም ጋዜጠኞች ትክክለኛ ያልሆነ ዘገባ እንደዘገቡ ተናግሮ ከዚህ እንዲታቀቡ፣ ለአሁኑ ግን በተግሳጽ ማረፉንና ከዚህ በኋላ ለመዘገብ የሚመጡ ጋዜጠኞች ስማቸው እንደሚመዘገብ ገልጸዋል። ታዳሚዎችም እንደተገለጸው በችሎት የማይገባ ነገር የሚያደርጉ ከሆነም በሕግ እንደሚጠየቁና ቁጥሩም ከዚህ ሊቀንስ እንደሚችል ፍርድ ቤቱ አስጠንቅቋል። ፍርድ ቤቱ ይህን ጉዳይ ከዚህ በኋላ በፕላዝማ እንደሚካሄድ አስታውቋል። ይህን ተከትሎ ማረሚያ ቤቱ ተከሳሾቹ ጉዳያቸውን በፕላዝማ ካሉበት ሆነው እንዲከታተሉ አስፈላጊውን ዝግጅት እንዲያደርግ ትዕዛዝ ሰጥቷል። የተከሳሾች ጠበቆች በበኩላቸው በዚህ ሁኔታ ለደንበኞቻቸው በቂ አገልግሎት መስጠት እንደማይችሉ ገልጸው ፍርድ ቤቱ እንዲያሰናብታቸው ጠይቀዋል። ከጠበቆቹ አንዱ አቶ ቃለ ክርስቶስ ጌትነት ይህንን የጠበቆችን ጥያቄ ይበልጥ እንዲያብራሩት ቪኦኤ የጠይቋቸው ነበረ።
እኛም ዛሬ በችሎት ተገኝተን እንግዲህ ደንበኞቻችን የወንጀለኛ መቅጫ ስነ ስርዓት ህጉ መሰረት የደንበኞቻችን ባልተገኙበት እኛ ምንም ነገር መናገርም አስተያየት መስጠት ስለማንችል ይህንን ለችሎቱ ነግረን በዛሬው ዕለት እኛ ተሰናብተናል። ፍርድ ቤቱ የካቲት 18 ለፕላዝማ የእምነት ክህደት ቃሉ እንቀበላለን ብሏል።
ዛሬ ልደታ በሚገኘው ከፍተኛ ፍርድ ቤትና በአካባቢውም ከፍተኛ ቁጥር ያላቸው የጸጥታ ኃይሎች ተስተውለዋል። የካቲት 18 ቀን 2012 ዓ.ም ቀጠሮ የቆረጠው ይህ ፍርድ ቤት በእስረኞች አያያዝ ላይም አንድ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አሁን ወደ ትግራይ እንሻገር። በትግራይ ክልል ከመቀሌ ወደ ሳምረ ከተማ የሚወስደው መንገድ ላለፉት ሶስት ቀናት በተቃዋሚ ሰልፈኞች ተዘግቶ ቆይቷል። ወረዳችን ይመለስልን የሚል ጥያቄ የያዙ ነዋሪዎች ናቸው መንግስት መልስ አልሰጠንም በሚል መንገዱን መዝጋታቸውን የሚናገሩት። በክልሉ የአደ ነብርኤድ ከተማ ተመሳሳይ ጥያቄ ያላቸው ነዋሪዎችም ትላንት የሽረ እንደ ስላሴ ሽራሮ መንገድ ለሰዓታት ዘግተውት እንደነበር ተዘግቧል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ስለ ጉዳዩ የክልሉን መንግስት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካ ገልጾ የሚከተለውን ዘገባ አድርሶናል።
መንገዱ ከትናንት በስቲያ ጀምሮ የተዘጋው በትግራይ ክልል ሕንጣሎ ጅራት ደንጎላ ተብላ በምትታወቅ ከተማ ነው። መንግስት አዲስ የወረዳ አደረጃጀት ያዘጋጀ ባለበት በአሁኑ ጊዜ ቀድሞ የሕንጣሎ ወረዳ ማዕከል ደንጎላት ነበረ። በአዲሱ አደረጃጀት ግን የሕንጣሎ ማዕከል ሕዋነ ከተማ እንዲሆን መደረጉ ትክክል አይደለም ብለዋል። የአካባቢው ተወላጅ አቶ መሐሪ ገብሩ የተቃወምነው ቀልጣፋ አገልግሎት እንዳናገኝ የሚያደርግ በመሆኑ ነው ብለዋል።
ደንጎላት ከተማ ናት። በአካባቢ ያለው ወደ ሰባት ቀበሌዎች አሉ። እነዛ ቀበሌዎች ይዞ ቀበሌዎቹ ከከተማው በአብረች ወደ 5 ኪሎ ሜትር ርቀት ነው ያላቸው። እዛ ናቸው እንዳለ ማለት ነው። የህዝቡ ብዛት 115,000 በላይ ነው። ከስድስት ወር በላይ ተመላልሰው የሚመልስላቸው ሰው አጥተዋል።
ሌላው የአካባቢ ነዋሪ አቶ ሽሻይ ወልዱ በበኩላቸው መንገዱ የዘጋ ነው ከወረዳ እስከ ክልል የመንግስት መስሪያ ቤቶች በተደጋጋሚ ቅሬታችን አቅርበን ምላሽ ስላጣን ነው ብለዋል። ከ50 60 ኪሎ ሜትር በላይ አንጓዝም ነው እያለ ያለው ህዝቡ። ህዝቡም መልስና መንግስት አጥቶ ጨንቆታል። የምናደርገው ሲጨንቀን ነው መንገድ የዘጋ ነው። መንግስት ካለ መጥቶ ያነጋግረን፣ ከሌለ ደግሞ የኛ የመጨረሻ እርምጃችን ይህን ነው። ሶስት ቀናት ሆኖናል። የጸጥታ ችግር የለም። እኛው ራሳችን ሚሊሻ፣ እኛው ራሳችን ፖሊስ ሆነን ነው እየጠበቅን ያለ ነው። ምንም ህውከት የሚባል ነገር የለም። መንግስታችንና ፓርቲያችን ይስማን ነው እያልን ያለ ነው ነው ያሉት። በህዝብ ተወክለው የወረዳ ይመለስልን ጥያቄዎች የሚያቀርቡ ሰዎች እስራት፣ ማንገላታትና የተለያዩ የማጥላላት ዘመቻ በወረዳው አመራሮች ይፈጸምባቸዋል ያሉት አቶ መሐሪ ገብሩ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በጉዳዩ ላይ እስከሚያናግሩን ድረስ መንገዱን አንከፍትም ብለዋል።
የመንግስት አካል መጥቶ እንዲያናግረን ነው የምንፈልገው። እኛ የክልል የሚመለከተው አካል ስፔሻል ዶክተር ደብረጽዮን መጥቶ የህዝቡ ችግር እንዲረዳና ከዛ መፍትሄ እንዲሰጥ ነው የምንፈልገው። ምክንያቱም ሌሎቹ ከሱ በታች ያሉ አካላት መፍትሄ አልሰጡንም። ስለዚህ እሱ መጥቶ እንዲያናግረና ከዛ በኋላ ጀስት መፍትሄ እንድናገኝ ነው የምንፈልገው እኛ።
የመቀለ ሳምረ መንገድ በዋግ ህምራ በኩል ትግራይን ከአማራ ክልልም የሚያገናኝ መስመር ነው። ተመሳሳይ ጥያቄ ያላቸው በክልሉ አድ ነብሪድ ከተማ ነዋሪዎችም ለሰዓታት የሽረ እንዳስላሴ ሸራሮ መንገድ ትናንትና ዘግተው እንደነበር ታውቀዋል። በዚህ ጉዳይ ከክልሉ የመንግስትና ህዝብ ግንኙነት ቢሮ እንዲሁም የደቡብ ምስራቃዊ ዞን አመራሮች በስልክ ምላሽ ለማግኘት ድምጽ ሙልጌታ ጽቡሀ መቀለ።
ሙልጌታ ጽቡሀን ለዝግጅቱ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች አጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:37 መድረሱን ያመለክታል። ሁለተኛው አጋማሽ ስርጭታችንን አሁን እንጀምራለን። ለዚህ ክፍል ቀዳሚ ለሆነው ለሶስት ቀናት ያህል ሲካሄድ የነበረው የኢትዮ ጅቡቲ የድንበር አካባቢ አስተዳደሮች የጋራ መድረክ በትላንትናው ዕለት በጅጅጋ ከተማ ተጠናቋል። መድረኩ በጸጥታና ምጣኔ ሀብታዊ ጉዳዮች ላይ ያተኮረ ነበርም ተብሏል። በተመሳሳይ ጊዜ ውስጥ የፑንትላንድና የሶማሌ ክልል የጋራ መድረክም እንዲሁ በዋርዴር ከተማ መካሄዱን
አስተዳደሮች የጋራ መድረክ በጅጅጋ ከተማ ተካሂዷል። ለሶስት ቀናት በቆየውና በትላንትናው ዕለት በተጠናቀቀው በዚሁ መድረክ ጸጥታና ኢኮኖሚ ላይ ያተኮሩ አጀንዳዎች ላይ ውይይት መካሄዱን በጉባኤው የተሳተፉት የሲቲ ዞን አስተዳዳሪ አቶ ኡመር አብዲ በተለይ ለቪኦኤ አስታውቀዋል።
ከጸጥታ ጋር የድንበር አካባቢ ጸጥታ፣ ሁለተኛ ደግሞ ህገወጥ የሰዎች ዝውውርን በተመለከተ ተወያይተናል። እንዲሁም የትራንስፖርቴሽን ደህንነት ከኢትዮጵያ ወደ ጅቡቲ ወይም ከጅቡቲ ወደ ኢትዮጵያ የሚመላለሱ መኪኖች ከሁለቱንም ሳይድ በአፋር በኩል የሚሄዱ ከሶማሌ ክልልም በሲቲ ዞን የሚሄዱ የትራንስፖርቴሽን መኪኖች ደህንነትን በተመለከተ ነበረ። ይህ ስብሰባ ከሶማሌ ክልል ሲቲ ዞን እንዲሁም ከአፋር ክልል ደግሞ ሁለት ዞኖች አሉ። በአጠቃላይ ከእኛ ሶስት ዞን ናቸው። ከእነሱ ደግሞ ሶስት ዞን ነው አልሰቤህ እክልና ተጀራ ናቸው የሚሰባሰቡት። ስብሰባውን የሚመራው ከኢትዮጵያ ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት አሉ። ከጅቡቲንም በተመሳሳይ
ከጸጥታ አንጻር በተለይም ሽብርን በጋራ ከመከላከል አንጻር ውይይት መካሄዱን አቶ ኡመር ገልጸው ሁለቱ ሀገራት ጸጥታቸውን በጋራ የሚቆጣጠሩበት የጋራ ኮማንድ ፖስት መኖሩን አስታውቀዋል። ኮማንድ ፖስቱም የስራ አፈጻጸም ሪፖርቱን አቅርቦ ውይይት ተካሂዶበታል ብለዋል። በኢትዮ ጅቡቲ መስመር የሚሰሩ የከባድ መኪና አሽከርካሪዎች ከመንገድ ደህንነት አንጻር ተደጋጋሚ ቅሬታ የሚያቀርቡ ሲሆን ባለፈው ዓመት ሰላማዊ ሰልፍም እስከ መውጣት ደርሰው ነበር። አቶ ኡመር ከመንገድ ጥገና አንጻር ያለውን ቅሬታ ለመፍታት አበረታች ስራዎች እየተሰሩ መሆናቸውን ገልጸው እድሳቱ ያልተጠናቀቀው መንገድ አሁን ከ30 ኪሎ ሜትር ያነሰ ነው ብለዋል። ከመንገድ ጸጥታ አንጻርም ውይይት ማካሄዳቸውን ነው አቶ ኡመር ያስታወቁት።
ሁሉ ይቀርባል ይሄን ነገር እና ከስድስት ወር በኋላ ያሉ ቅሬታዎችን ሰምተናል። ከዛ አካባቢ አሁን ኮማንድ ፖስቱ ትንሽ ጠንካራ ስላልነበረ አሁን በአዲስ መልክ እንዲዋቀርና ተጨማሪ ሁለት ፖስታዎች ደግሞ በዛ አካባቢ እንዲከፈት ነው አሁን የተስማማ ነው። ችግሮቹን ወዲያውኑ የሚቀረቡበት ሁኔታ ስለሚፈጠር እዛ ያለው አካባቢ ኮማንድ ፖስት ያለው ተጨማሪ ሁለት ቼክፖይንቶችን ተጨምሮበት እነሱም ወደ እኛ ጋር እኛም ደግሞ ወደ እነሱ መንቀሳቀስ እንድንችል ነው የተስማማ ነው። አሁን
ከዚህ ባሻገር የሶስት ቀኑ መድረክ የኢትዮጵያ አሽከርካሪዎች ተደጋጋሚ ቅሬታ የሚያቀርቡበትን በጅቡቲ የመኪና ማቆሚያ ጥረት ለመቅረፍና በሁለቱ ሀገራት መካከል የድንበር አካባቢ ንግድ ለመጀመር የሚያስችሉ ውሳኔዎችም መተላለፋቸውን አቶ ኡመር ገልጸዋል።
ሁለተኛ ደግሞ ህገወጥ ንግድን ለመከላከል እዛ አካባቢ ያለ ህብረተሰቡ ጠቃሚ እንዲሆን የጠረፍ ንግድ እንዲጀምር ነበረ። እነሱም ፍላጎት ነበራቸው። ያንም አሁን በአራት ወር ውስጥ ከኢትዮጵያ በጆን ከነሱ አልቋል። ከኛ በአራት ወር ውስጥ ከምዝገባ ጀምሮ እስከ የቢዝነሱን አይነት መለየት ስራ ተሰርቶ እንድጠናቀ ነው የምትስማማ ነው።
በተያያዘ የራስ ገዟ ፑንትላንድና የሶማሌ ክልልም በዋርዴር ከተማ ተመሳሳይ ውይይት መድረክ ማካሄዳቸውን የክልሉ ቴሌቪዥን አስታውቋል። በሶማሌ ክልል የዶሎ ዞን መቀመጫ በሆነችው ዋርዴር ከተማ ለሶስት ቀናት በተካሄደው መድረክ ላይ ፑንትላንድና ኢትዮጵያ በሰላምና ጸጥታ ጉዳዮች ላይ አስፈላጊውን ትብብር ለማድረግ መስማማታቸውን የሶማሌ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ መግለጻቸውን የቴሌቪዥን ጣቢያው ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች ስርጭታችን እስከ አራት ሰዓት ይቀጥላል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ ላይ እንገናኛለን። በአሃዱ ራዲዮም ኤፍኤም 94.3 ላይ መከታተል ትችላላችሁ። እንዲሁም በናይል ሳት የአማርኛ ቋንቋ የሚተላለፈው ስርጭታችን እስከ አራት ሰዓት ይቀጥላል። በተከታዩ ዘገባ ታዲያ ከምስራቅ ኢትዮጵያ ወደ ደቡብ ኢትዮጵያ ነው የምናቀናው። በሕገ ወጥ ግንባታና በመሬት መቀራመት ድርጊቶች ተሳትፈዋል ባላቸው ከአርባ በላይ ኃላፊዎችና ባለሙያዎች ላይ እርምጃ መውሰዱን የደቡብ ክልል የቤቶችና ከተማ ልማት ቢሮ አስታወቀ። መንግስት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተል በአብዛኞቹ የክልል ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና በማጭበርበር የተተበተቡ ይላቸዋል። የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ናቸው ይህን ያሉት። ቢሮው ይህንን ያስታወቀው በሐዋሳ ከተማ ባካሄደው የንቅናቄ መድረክ ላይ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዝርዝር አለው።
የደቡብ ክልል ቤቶችና ከተማ ልማት ቢሮ ከትናንት ጀምሮ በቢሮው የስራ አፈጻጸም ዙሪያ የንቅናቄ መድረክ በሐዋሳ ከተማ በማካሄድ ላይ ሲሆን ከመሬት ወረራና ከህገ ወጥ ግንባታ ጋር በተያያዘ በህገ ወጥ ተግባር ተሳትፈዋል ባላቸው ባለሙያዎችና ኃላፊዎች ላይ እርምጃ መውሰድ ነው የቢሮ የበጀት ዝግጅት ክትትልና ግምግማ ዳይሬክቶሬት ድርግ ስራ አቶ አወቀ ቢያዝን ያስታውቁት።
ለአብነት በወላይታ ዞን ከመሬት ጋር ተያይዞ የባለይዞታ ልጆች ባልሆኑ ወደ 28 ግለሰቦች የተሰጠ መሬት እንድመለስ ተደርጓል። ወደ 9 ባለሙያዎች በህግም እንዲጠየቁ ተደርጓል። ሀላባ ዞንም እንደዚሁ 3 ሰራተኞች መሬት ድለላ የተገኙ እርምጃ ተወስዶባቸዋል። ከምባታ ተንባሩ ዘም እንደዚሁ በአንጋጫ ከተማ የመሬት ያላግባብ ያስተላለፉ ሰራተኞች ላይ እርምጃ ተወስዷል። ኮንታ ልዩ ወረዳም እንደዚሁ የግንባታ ፈቃድ ላይ ተያይዞ ባለሙያ ላይ እርምጃ የተወሰዳለ። ጌዶ ዞንም በጨረታ የተላለፈን 7 ፕሎት ወደ ራሱ ለማዞር የሞከረ ላይ እንደዚሁ እርምጃ የተወሰዳለ። ስልጤ ዞን ላይ 4 አመራሮች ላይ እርምጃ ተወስዷል። ጎፋ ዞንም እንደዚሁ በማዘጋጀት ባለሙያዎች ላይ እርምጃ የተወሰዳለ። በየአካባቢው የተለያዩ እርምጃ የተወሰደባቸው ያለ መሆኑን ሳይተዋል። ይሁን እንጂ ግን በቂ አይደለም የሚል ነው።
በአጠቃላይ እርምጃ የተወሰደባቸው ባለሙያዎችና ኃላፊዎች ከ40 በላይ መሆናቸውም ታውቋል። የመልካም አስተዳደር ችግርም በክልሉ በርካታ ከተሞች መኖራቸውን በሪፖርታቸው ያሳዩት ተታወቀም ቤት እያላቸው በመንግስት ቤት የሚኖሩ ግለሰቦች ተጨማሪ የመልካም አስተዳደር እጦት መንስኤ መሆናቸውም ገልጠዋል። እርምጃ የመውሰድ ሂደቱም ዝቅተኛና በቂ አለመሆኑን ተናግሯል።
አጠቃላይ የተለየው ለምሳሌ ጋሞ ላይ 6 ለይቷል፣ 5 ላይ እርምጃ ተወስዷል። ጌዶ 25 ለይቶ 17 ላይ እርምጃ ወስዷል ወይም እንዲለቁ ተደርጓል። አላባ 82 ለይቶ 13 እንዲለቁ ተደርጓል። ወላይታ 111 ለይቶ 94 እንዲለቁ ተደርጓል። ስልጤ 2 እንዲለቁ ተደርጓል። ዳውሮ 79 እንዲለቁ ተደርጓል። ይህም 6 ሲዳማ 268 ለይቶ 13 ላይ እንዲለቁ ወይም እርምጃ ተወስዶባቸዋል። ይህ እንግዲህ ክሪቲካል ነው።
በሙያ ማህበር ተደራጅቶ ቤት ለመስራት ጥያቄ ላቀረቡ የህብረተሰብ ክፍሎችም መሬት ተዘጋጅቶ ምር ሪፖርት ከማቅረብ ያለፈ ተጨማሪ ስራ አልተሰራም ነው የተባለው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ዮርዳን እንዳሉት መንግስት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተሉ በአብዛኞቹ የክልሉ ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና እሳቸው ኪራይ ሰብሳቢነት ብለው በገለጡት ለብነት ተተብትቧል።
የከተማ መሬት ከአገልግሎት አሰጣጥ አኳያም የመልካም አስተዳደር ችግሮች በስፋት ያሉበት ሆኖ ይታያል። በአጠቃላይ በከተሞቻችን የሚስተዋሉና የተወዘፉ ችግሮች እንዲሁም እያደጉና እየሰፉ የሚመጡ የህዝብ ፍላጎቶች የሚመጥን ትኩረት አለመስጠት በከተሞች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ የሚያሳድረው አሉታዊ ተጽዕኖ ቀላል የማይባል እንደሆነ በመገንዘብ ከክልል ጀምሮ በየደረጃ የምንገኝ አመራር፣ የከተማ ነዋሪ ህብረተሰብና ሌሎች የሚመለከታቸው አካላት ሁሉ በጋራ ተቀናጅተን ጠንካራ ርብርብ ልናደርግ ይገባናል።
ለከተሞች የተቀናጀ እድገት የልማት አጋር ድርጅቶች፣ ባለሀብቶችና መንግስት በቅንጅት እንዲሰሩ ምክትል ርዕሰ መስተዳድሩ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት የአሜሪካ ድምፅ ራዲዮ የአርብ ጥር 8 ምሽት ፕሮግራማችንን ነው። አሁን በተከታዩ ዘገባ ወደ አፍሪቃ ሰብአዊ መብት አያያዝ ጉዳዮች እንሄዳለን። ያለፈው የአውሮፓውያኑ 2019 ዓ.ም ብዙ የአፍሪቃ ጎዳናዎች በሰላማዊ ሰልፎች ሲጥለቀለቁ የታየበት ነበረ። ኮናክሪ፣ ሀራሬ፣ ካርቱም እና ኪንሻሳ ከዋና ዋናዎቹ የሚጠቀሱ ናቸው። ምንም እንኳን የሰልፎቹ መንስኤዎችና የተቃዋሚዎቹ ጥያቄዎች የተለያዩ ቢሆንም ሁሉንም የሚያመሳስላቸው አንድ እውነታ ግን ከየመንግስታቱ ኃይሎች የተጋረጡባቸው የኃይል ብተና እርምጃዎች ነበሩ። አኒታ ፓውል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር እነኝህን ሁኔታዎች ይዳስሳል። ሰለሞን አባተ ይዘውት ቀርበዋል።
በብዙ የአፍሪካ ሀገሮች ውስጥ ሲገነፍሉ የቆዩት የህዝብ ቁጣዎች አዲሱ 2020 ዓ ም ከጠባ ወዲህም የመርገብ አዝማሚያ ያላሳዩባቸው ብዙ ናቸው። ሱዳንና ጊኒ ውስጥ የታዩት ሰልፎች ስልጣን ላይ ተሟዘው በቆዩ ገዢዎች ላይ የተነሱ የመሰላቸትና የብሶት መገለጫዎች ነበሩ። የዚምባብዌ ተቃውሞዎች በአብዛኛው በሀገሪቱ ውስጥ እየተባባሰ የመጣው ድህነት ያቀጣጠላቸው ናቸው። የደቡብ አፍሪካዋ ኬፕ ታውን፣ በኢትዮጵያ የተለያዩ ክልሎችና በኮንጎ ምስራቃዊቱ ከተማ ቤኒ ደግሞ በግጭቶች ምክንያት የተፈናቀሉ ሰዎችን መብቶች መከበር የሚጠይቁ ነበሩ። የሰብአዊ መብቶች ተሟጋቹ ቡድን ሂዩማን ራይትስ ዋች የዚህ ዓመቱን የአፍሪካ የመብቶች አያያዝ ሪፖርት በዚህ ሳምንት ውስጥ ደቡብ አፍሪካዋ ጆሃንስበርግ ላይ ይፋ አድርጓል።
We've seen, I think, the average men and women of the African continent taking agency, being agents for their own.
ያስተዋልነው የመጀመሪያ ሁኔታ መደበኛው የአፍሪካ አህጉር ሰው ወንዶችና ሴቶች በራሳቸው ጉዳዮች ላይ ለመሟገት ውክልናውን እራሳቸው መውሰዳቸውን ነው። እንዲመጡላቸው የሚፈልጓቸውን ለውጦች እራሳቸው ለማምጣት የቆሙ ሰላማዊ ተቃውሞዎች ሲበራከቱ አይተናል። ሁለተኛው የታዘብነው ጉዳይ መንግስታቱ በፖለቲካና በሲቪክ መብቶች ጥበቃና ማክበር የኋልዮሽ መንሸራተታቸውን ነው።
የሂዩማን ራይትስ ዋች የአፍሪካ የአድቮኬሲ ዳይሬክተሯ ካሪን ካኔዛ ናንቱሊያ ባሰሙት ማብራሪያ ደቡብ አፍሪካ ውስጥ ፖሊስ ያፈጠጠ ጥቃትና የአፈና እርምጃ ሲወስድ መታየቱን ተናግረዋል። የቡድኑ ፈታሽና መርማሪ ዳዊ ማቪንጋ ደግሞ ቀድሞ የተጠበቀባቸውን አላደረጉም ሲሉ የኮነኗቸው የአፍሪካ መሪዎችን በስም ጠቅሰዋል።
We expected more from Southern African leaders including President Ramaphosa of South Africa.
በደቡባዊ አፍሪካ ክልል ሁሉ መብቶችን ለማክበር ከገቡት ቃልና የቁርጠኝነት አቋም በመነሳት የደቡብ አፍሪካዊውን ፕሬዚዳንት ሴሪል ራማፎሳን ጨምሮ ከመላ አካባቢው መሪዎች ብዙ ተጠብቆ ነበረ። ይሁን እንጂ ዚምባብዌን በመሳሰሉ ሀገሮች ውስጥ በሰብአዊ መብቶች ተከላካዮችና ተሟጋቾች ላይ የመንቀሳቀሻቸው መድረክ እየጠበበ እንዲሄድ ሲሆን ተስተውሏል። በተቃዋሚ ሰልፈኞች ላይ የከፋ የብተና እርምጃዎች ተወስደዋል። ፖሊስና ሌሎችም የጸጥታ ክፍል አካላት እጅግ የበዛ ኃይል ተጠቅመዋል። ምንም ያደርጉ ምንም ግን ሲደረግ የታየ የተጠያቂነት እንቅስቃሴ የለም።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለለውጥ አጀንዳቸውና ሀገራቸው ባላንጣ ሆና ከቆየቻት ኤርትራ ጋር ሰላም በማውረዳቸው የኖቤል የሰላም ተሸላሚ በመሆናቸው የተስፋ ብርሃን ቢታይም የሂዩማን ራይትስ ዋች የአፍሪካ የአድቮኬሲ ምክትል ዳይሬክተር ባባቱ እንደ አሉግቦጂ ግን ሽልማቱን እጅግ የፈጠነ ነው ወይም ያለ ጊዜው የተሰጠ ነው ብለውታል።
He's done quite a few great things in Ethiopia. He's released political prisoners. He's actually reforming some repressive laws.
ኢትዮጵያ ውስጥ ጥቂት ተላላቅ ተግባራትን ፈጽመዋል። የፖለቲካ እስረኞችን ለቀዋል። አንዳንድ አፋኝ ህጎችን እያሻሻሉ ወይንም እየለወጡ ናቸው። ከኤርትራ ጋር ሰላም ፈጥረዋል። በአብዛኛው ነገሮች በትክክለኛ አቅጣጫ እየሄዱ ናቸው። ኢትዮጵያ ውስጥ መሰራት ያለበት ገና ብዙ ነገር ግን አለ።
በአመዛኙ ግን አመቱ ለአፍሪካ እጅግ የተሻለ እንደነበር ባለሙያዎች ይናገራሉ። ባባቱ እንደውልቦጅም ይህንኑ ሐሳብ ከሚጋሩ መካከል ናቸው።
Who could have thought al-Bashir in Sudan would be overthrown? Who could have thought that would happen?
ሰዎች ስለ መብቶቻቸው ይበልጥ የነቁና ያውቁ ይመስለኛል። ሱዳን ውስጥ በሽር ይባረራሉ ብሎ ማናሰበ። ናይጄሪያ ውስጥ የሆነው ይሆናል ብሎ ማናሰበ። አፍሪካ ውስጥ ባረብ መነሳሳት ወይንም አብዮት ወቅት እንደታየው ሰዎች ለመብቶቻቸው መቃወም የሚችሉ ስለመሆናቸው ይበልጥ ያውቁና እየተገፋፉም ነው።
የቡድኑ የመብቶች አያያዞች ፈታሹ ዲዋ ማቪንጋ ይህንን ግን ህዝቡ ብቻውን አያደርገውም ይላሉ። የዚህ ዓመቱ የአፍሪካ ህብረት ተረካቢ ሊቀመንበር በአህጉሪቱ እጅግ ብርቱና ተራማጅ ህገ መንግሥት አላት የሚሏትን ደቡብ አፍሪካን ያነሳሉ።
South Africa has to step up to the plate. It has to deliver on human rights and draw back on
ደቡብ አፍሪካ የህዝብ መነቃቃት ተቋዳሽ መሆን አለባት። ሰብአዊ መብቶችን በማክበር ጉዳይ ተጨባጭ ውጤት ወይንም ርምጃዎችን ማሳየት አለባት። የማንዴላን ውርስ መጠበቅ ይገባታል። ለዚህ ግን ግፊት በማሳደር መበርታት ያስፈልጋል።
መንግስታቱና መሪዎች ያንን ካደረጉ 2019 ዓ.ም በግልጽ እንዳሳየው ህዝቡ አብሯቸው ይቆማል ይደግፋቸውማል።
አርማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ልሰዳችሁ። የጥምቀት ክብረ በዓልን ይመለከታል። ቁጥሩ ወደ 2 ሚሊዮን የሚጠጋ ህዝብ እንደሚሳተፍበት የሚጠበቀውና በጎንደር ከተማ የሚከበረው የጥምቀት በዓል በተሳካ ሁኔታ እንዲጠናቀቅ አስፈላጊው የጸጥታ ስራ ተሰርቷል ይላል የአማራ ክልል ባህልና ቱሪዝም ቢሮ። የጥምቀት በዓል በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዘንድሮ መመዝገቡም ይታወሳል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል የጥምቀት በዓል። በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሬው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የህዝቦችን ያብሮነትና የመቻቻል እሴትን ያጎለብታል፣ ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የ44ቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት።
በተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ዓመታትን ያስቆጠረ ከንጉሥ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። ጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተ መንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን ደግሞ ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችም ጭምር በየአካባቢያቸው ያለውን የመከላከያ ኃይል፣ የፌዴራል ፖሊስ ኃይል፣ ክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያሉ ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይሄን ምነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ 1.3 ሚሊዮን አካባቢ ህዝብ የላሊበላን በዓል ታድሟል። ቤዛ ኩሉ ዓለምን በዓል ታድሟል። ያለምንም ኮሽታ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው። በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው እየተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላለ አይደለም። ታዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን። አሁን የከተማ አስተዳደሩ እስከ 2 ሚሊዮን አካባቢ ሰው በበዓሉ ላይ ይታደማል ተብሎ ነው የሚጠበቀው። በዚህ ዓመት ከሰላሙ ጋር በተለይ ደግሞ አገራችን ለውጥ ውስጥ ስላለች ከአሁን በፊት በቁርሾ እንተያይ የነበሩት የኤርትራ ወንድምና እህቶቻችን ጭምር በዚህ ዓመት በጎንደር የጥምቀት በዓል ላይ እንዲታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ህዝብ እዛ ቦታ ይገኛል ተብሎ ነው የሚጠበቀው።
ዶክተር ሙሉቀን አያይዘው በዓሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጪ 17 በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ለአርብ ምሽት ያዘጋጀንላችሁን ቅንብሮች እያገባደድን ነው። ሰዓታችንም ተቃርቧል። ማዲንጎ አፈወርቅ በሚጫወተው በዚህ በምትሰሙት ዜማ እስከ ማጠቃለያ ዜናው እናዳርሳችኋለን።
ሞሰጃት نفسي بس نتوتا شيل ما تنبتا نانش تبركتا سلمي بالتبن كني صورتا نفسي نانش الفتا موسجات موسجات نفسي بس نتوتا Il matin de tu lancite barqueta se la mi berta pen che ne sorta la piena ancha al fatta se la mi berta pen che ne sorta la piena ancha al fatta
አድማጮች አሁን የማጠቃለያ ዜና እናነባለን። ኢራን ባለፈው ሳምንት ኢራቅ በሚገኘው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ጥቃት በከፈተችበት ወቅት የጭንቅላት መናጋት ስሜት ያሳዩ 11 የአሜሪካ ወታደሮች ሆስፒታል መግባታቸው ተገልጿል። ኢራን ኢራቅ ውስጥ ባሉ ሁለት ወታደራዊ ሰፈሮች የቦሊስቲክ ሚሳኤል ጥቃት የከፈተችው ዩናይትድ ስቴትስ ከፍተኛውን የኢራን ጀነራል ቃሲም ሱሌማንን በድሮን መግደሏን ለመበቀል ነው። የዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፕቴን ቢል ዮርባን ባወጡት መግለጫ የሞተ አሜሪካ ወታደር ባይኖርም ኢራን በከፈተችው ጥቃት ምክንያት በርካታ የጭንቅላት መናጋት ስሜት ያሳዩ ወታደሮች ሕክምና ተደርጎላቸዋል ብለዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትላንት አዲስ የሰሜን አሜሪካን የንግድ ስምምነት አጽድቋል። የሕግ መወሰኛው ምክር ቤት ታሪካዊ ክስ በመሰረተባቸው በአሁኑ ወቅት ስምምነቱ መጽደቁ ለትራምፕ ድል ነው ተብሏል። 100 አባላት ያሉት የሕግ መወሰኛ ምክር ቤት ዩናይትድ ስቴትስ፣ ካናዳና ሜክሲኮ ያደረጉትን ስምምነት ያጸደቀው 89-10 ድምጽ ነው። ፕሬዚዳንት ትራምፕ እንዲፈርሙት ይላክላቸዋል። ይህ ታሪካዊ ስምምነት ከካናዳና ከሜክሲኮ ጋር ያለንን ንግድ ያዘምናል፣ የኢኮኖሚ እድገትን ያራምዳል፣ የሥራ ዕድል ይፈጥራል፣ ለገበሬዎች ለሰርቶ አደሮችና ለአምራቾች ዋስትና ይሰጣል ብለዋል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ኑቺን። የአልሸባብ አማጽያን ዛሬ በሁለት ወታደራዊ ሰፈሮች ላይ በከፈቱት ጥቃት 6 የሶማሊያ መንግስት ወታደሮችና 19 የአማጽያን መገደላቸውን ባለስልጣኖችና ማኞች ተናግረዋል። ጥቃቱ የተከፈተው ሐጂ አሊ በተባለ መንደር ባለው የሶማሊያ መንግስት ወታደራዊ ሰፈር ላይ መሆኑ ታውቋል። በእና አቶ በረከት ስምዖን የክስ መዝገብ በቀረው ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት ለየካቲት 10 2012 ቀጠሮ ተሰጠ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች፣ ምሽቱን ያስተናገድኳቸው አሉላ ከበደ፣ ከአቀናባሪ ንጉሱ ታምሬ፣ ከተተኪ ስርጭት መሐንዲስ ቻንግ እና ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ቅዳሜ ከሚሶስት ሰዓት ላይ ከልዩ ልዩ ቅንብሮች ጋር ጠብቁን። አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና
The Voice of America.
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22፡25፡31 ሜትር ባንድ ከምኡውን ብናይል ሳትን ኣብ ዩቲብን ካብ 4-4 ፍርቓን ወይ ከዓ ካብ 10-7 ፍርቓን ይመሓላለፍ። ንዳሓንድ شنكورا سمعتنا لومي عربي عصر شعات تطرخ لتشحن عسران ويكاشو من تطرخ لتشحن عصر تخلطن عمت امرتي زينا قدمنا تقاوم سلفنياتات ابتغراي من قد مقالة سمرا نسلساي معالتم عادس امالوز بالتبتعب كنسعبنا تمالي ابزي ابو واشنطن ديسي امو ايتوبيا قبصن سودان